Dit is een keizerlijke Ethiopische kroon, vermoedelijk uit de 18e eeuw.
ይህ እንደ አውሮፓውያን የዘመን አቆጣጠር በ1998 ዓ.ም ተሰርቆ የወጣ 18ኛው ክፍለ ዘመን ሳይሆን እንዳልቀረ የሚገመት የኢትዮጵያ ንጉሠ ነገሥት ዘውድ ነው። ማብቂያ የሌለው የሚመስል ቁጣና ማስፈራሪያ ያስከተለ ለ20 ዓመታት የግጭት ርዕስ ሆኖ የዘለቀ እዚህ ሮተርዳም ውስጥ ተደብቆ የቆየና በሰሜን ኢትዮጵያ ራቅ ብሎ ወደሚገኘው የመጣበት ስፍራ መመለስ ያለበት ልዩ ጥበባዊ ቅርስ ነው ሲል ይንደረደራል። ከብዙ ዓመታት ጥበቃ በኋላ ባለፈው ዓመት እውን ለመሆን የበቃ ረጅም ጉዞ ትረካ ነው። 18ኛው ክፍለ ዘመን ታሪካዊ ቅርስ የሚመጥን በቁርጠኝነት የተነሱ አንድ ኢትዮጵያዊ ከፈሉትን ዋጋ ይዳስሳል። አሁን ጉዞ ወደ 18ኛው ክፍለ ዘመን ከሮተርዳም ነው ምንነሳው።
Dit is een keizerlijke Ethiopische kroon, vermoedelijk uit de 18e eeuw. Gestolen in 1998, al 20 jaar, een onderwerp van conflict. Dat resulteert in een eindeloze serie krijgstelefoontjes. Een uniek kunstvoorwerp, verborgen gehouden in Rotterdam, moet terug naar de plek waar het thuis hoort. Een stad in het afgelegen noorden van Ethiopië.
ቀደም ያስተዋወቅኳቸው ባለ ታሪክ ናቸው እንግዳችን ሲራክ አስፋው ይባላሉ። አቶ ሲራክ በቅድሚያ እንኳን ወደ ዝግጅት ክፍላችን ብቃሉ።
አመሰግናለሁ አቶ አሉላ፣ እንኳን ደህና ቆየኸኝ።
ማክስ ተባለ የፕሮዳክሽን ኩባንያ የቀረጸውና የህይወት መንገዱን ዛሬ በሰፊው ምንወያይበትን ለየት ያለ ታሪክ የሚመለከት ቪዲዮ ነው በመግቢያ ያደመጥነው። 42 ደቂቃ የሚዘልቅ በደች ቋንቋና በእንግሊዝኛ ተመልሶ ይተረካል። ሶይ ቋንቋም ተናጋሪ ነው። ምናልባትም ከድሚዮ 20 አመቱን የወሰደ የረጅም ጉዞ ታሪክ ነው። ስለምንድን ነው ይሄ ታሪክ?
አዎ አቶ አሉላ፣ ይሄ ቅርስ የዛሬ 21 አመት እጄ ላይ የገባ ነው እና እንዳገኘሁት ምንድነው የወሰንኩት፣ ይሄ የኢትዮጵያ ቅርስ ነው፣ ከዚህ ቤት ከወጣ ኢትዮጵያ ብቻ ነው የሚሄደው እንጂ ሌላ የትም አይሄድም ብዬ ነው የወሰንኩት። እና ከ20 አመት ጥበቃ በኋላ በህልሜም በእውኔም ያላለምኩት ነው። በእርግጥ ኢትዮጵያ ውስጥ ለውጥ ይመጣና አዲስ ጥሩ ብሩህ ጊዜ መጥቶ ጠቅላይ ሚኒስትር አብይ አህመድ የሚመሩት እነዛ ሰዎች ልክ ስልጣኑን ሲይዙ ይሄ ነገር አሁን መመለሻ ጊዜው መጥቷል፣ ስለዚህ አሁን ልጀምር ብዬ ጀመርኩት። ያው ከሰሜን ኢትዮጵያ ነው። ያኮቦ ፕሮፌሰር ያኮቦ ከኮክ ዩኒቨርሲቲ እዚህ ቤት መጥቶ የቅርሱን እውነተኝነት እንዳረጋገጠው በተለይም ሰሜን ኢትዮጵያ ተነስቶ ተሰርቆ እዚህ የደረሰ
ግሩም ጥያቄዎችን እናነሳለን። የቅርሱም ታሪክ የተጓዘውን መንገድ፣ እርስዎ የገጠሙትን ቀደም ብለው ጨረፍ አድርገው ያነሷቸውን ሁኔታዎች እናያለን። ግን እነኚህ ያለፈው 20 ዓመታት ቀላል እንዳልነበሩ በቪዲዮ በደንብ ይተረካል። ድንገት ሊፈነዳ የሚችል አንዳች ሚስጥር የያዘ ይለዋል በቪዲዮ። በእንግሊዝኛውን ነው ወደ አማርኛ የመለስኩት። የተሰረቁ የኪነ ጥበብ ስራዎችና ቅርሶችን መርማሪ የሆነ አንድ ሰው ጋር የጀመሩትን ጉዞም ይተርካል። የመጀመሪያው ሰው አርተር ብራንድ በዚህ ሁኔታ ውስጥ መከሰታቸው ሁኔታውን ሁሉ የቀየረ ይመስላል። ከዚያ በፊት የነበረው 20 ዓመታት ግን አደገኛም ፈታኝም የነበረ ይመስላል። እና እስኪ መለስ ብለው በመጠኑ ያጫውቱን ስለሱ ጊዜ።
እንግዲህ ይሄ ያለፈው 20 ዓመት እኔ ቅርሱን ሳገኘው በዚያን ጊዜ የህይወት ጓደኛ የነበረች ኢትዮጵያዊት ዶክተር አንድ ላይ ስንኖር እሷ ማታ ስትሰራ የነበረው ወረቀት ጠፍቶ ያንን ወረቀት ፍለጋ የኔም ሳምሶናይት ድሮ ሳምሶናይት ያዝን ነበር ወደ ቢሮ ምን ሄደው አሁንንም አንይዝ እና የኔም ሳምሶናይት ውስጥ አይቼ የለም ወረቀቷ፣ በቃ እስኪ እንግዳ ማረፊያ ቤት ውስጥ አይሆን አይቀርም አለች። እዛ ሄደን እውነትም አንድ ቦርሳ አለ፣ የዛን ጊዜ ፓይለቶች የሚይዙት ቦርሳ፣ እሱን እንትን ስል አገኘ ነው። እና ኢትዮጵያን አብልጠን እንወዳለን ብልም ያጋነንኩት አይመስለኝም። እና አመመን ሁለታችንም፣ በተለይ በዚህ ቤት በኩል ማለፉ። ይሄ የኢትዮጵያ ቤት ነው፣ እዚህ በኢትዮጵያ መደራደርም የለም። እና ማንም ኢትዮጵያዊ ዝም ብሎ ማላቀውም ሰው እዚህ ቤት ከርሞ ሄዶ ያውቃል። እና ስለዚህ እምነትም ማጉደል ነው። እና ልክ ሳይው በዛ ላይ እኔም በስደት ነው የመጣሁት እስኪ ሂድና ሳያቸው ተብዬ በቦሌ በኩል አይደለም የመጣሁት እና ስለዚህ እንደዛ ለተሰደድኩላት የናፈቅኳት ሁሉ ጊዜ ደርግ ሲወድቅ ድረስ ሳልሄድ ቆይቼ እንደዛ ሲፈጠር ያማል እና ከዚያ እንግዲህ ምን ተጀመረ አምጣ አላመጣም ይሄንን ማድረግ ያለበት ነው የሚመስለኝ የህግ አስከባሪው ክፍል ነው የኢትዮጵያ በጣም ደህና ሰዎች ከኢትዮጵያ የሚመጡም ነበሩ ብዙ ጊዜ የሚመላለሱ እዚህ ፓይለቶች እና አንደኛውን በጣም እንደ ወንድሜ ነው ፓይለት ነገርኩት ስለዚህ ከኢትዮጵያ ቅርስ አለ ይዞት የመጣው እና ስለዚህ ይዘህ ሂድና አንተ አትፈተሽም እንደምንም ብለህ ይዘህ ግባና ለአንድ ደብር ኃላፊ ወይ ለቤተ ክርስቲያን ኃላፊ አባቴ ደህና ቀን እስኪመጣ ድረስ ያስቀምጡት በልና ስትለው ትያማህን ሲርቅ እኔ አንተም ቦን ከነዛም ሰዎች ጋር አልጣለም አሁን ምክንያቱም የፈለጉትን ማድረግ የሚችሉ ናቸው ኢትዮጵያ ውስጥ አለኛ እንግዲያውስ አንተ እንደሱ ካሰብክ እኔ አልደራደርም በዛ አልኩኝ ከዛ በኋላ ቤቱ በደንብ መጠበር ጀመረ አሁን ለንደን የሚኖር ጥሩ ወንድም ያለ የዛን ጊዜ እዚህ ቤት የማይጠፋ እሱ አሁን ነው ያወቀው ዘውዱ እዚህ ቤት እንደነበረ ምክንያቱም ለሱ አስጠንቀቂያ ሰጠሁት ማንም ሰው ይመጣ ከሆነ እንዳታስገባ እኔ ከሌለው ማንም ሰው ሲደውልም እንዳትከፍት ነው ብየው አሁን በቅርቡ ደብዳቤ ጻፈልኝ ይሄ ነገሩ በይፋ ከወጣ በኋላ ለካስ ሲለኛል ቤት ውስጥ እንደዛ የሚያደርግህ ያንን አስቀምጠህ ነውና እኔ እኮ ይሄ ልጅ ምን ነክቶት ነው ይላል ሁሉ ጊዜ አይት ነበር ይላል ከዛ እንግዲህ አሁን አርተር ብራንድ እና እኔ ለምሳሌ ስንገናኝ ቤታችንን አይተን ሁለታችንም አሃ ለካ አንድ አይነት ነው የምናስበው ተባባልን ሁለታችንም ሶስተኛ ፎቅ ላይ ነው የምንኖረው እና የብዙ ሰው ቤት አልፈህ ነው እኔ ቤት መምጣት የምችል ዝም ብለህ መምጣት አትችልም አየህ ወጥቼ ስገባም ምን ተፈጥሮ ይሆን ሰው መጥቶ ይሆን ምናምን ላለሁኝ ግን በጣም መፈራ የነበረው እሳት ነው እና ቤቱ ሙሉውን የእሳት መከላከያ ነበረው ፊልሙ ሲቀዳ ነው እንደው ካሜራቸው ድምጽ የሚመጣ ድምጽ አለ እዚህ ቤት ብለው ስንፈልግ እኔ ራሴ የረሳኋቸው በየቦታው የተወሸቁ የእሳት መከላከያዎችን እየፈለግን ያወጣ ነው
በዚህ ቅርስ ሳቢያ እሳት አደጋ ከተነሳ ቅርሱም ላይ ጉዳት እንዳይደርስ ውድመትም እንዳይከተል ስጋት ነበረው
አዎ እዚህ ሀገር እሳት የመነሳቱ እድል አለ ሁልጊዜ ፎቅ ቤቶች ናቸው ተደራርበህ ነው የምትኖረው እና ስለዚህ ጭንቁ ምንድን ነው አንድ ነገር ተከስቶ ቅርሱ ቢጎዳ ምንድን ነው መልስ የምሰጠው ለኢትዮጵያ ህዝብ ምንድን ነው መልስ የምሰጠው አንተ ማነህና ነው ነጥቀህ ቅርሳችንን እንጂ የምታበላሽብን ትክክለኛም ጥያቄ ነው ማን አንተን ወክለናለህና ይባልስ የሚለው አስጨንቀሃል እና ስለዚህ ሁልጊዜ ሰውነትህ እያለቀ ነው የሚኖረው እዛ ላይ ከዛ በኋላ እዚህ ቤት የምታመጣውን ሰው በደንብ ገምግመህ ነው እንጂ እንደ ድሮ ዝም ብሎ እንትና ትልም
ቪዲዮ ላይ ያስረዳል አሁን እንዳሉት የተለያዩ ሰዎች ወደ ቤቱ መጥተው እንደሚያርፉ በዚያ የሚያልፉ ሰዎች ደግሞ ድንገት ወደ ሌላ ቦታ ከመሄደው ጀምሮ በፖለቲካ እንቅስቃሴ ውስጥ ንቁ ተሳትፎ ያላቸው ወዳጅ ጓደኞች እንደሚመጡና ያን አይነት ነገር ከዚያ ቀደምም ለረጅም ጊዜ እንዳደረጉት ነገር ግን ድንገት ይሄን ነገር ያዩበት ሁኔታ ቀደም ብለው እንዳጫወቱን ይሄውቶንም ማቅጣጫ እንደቀየረ ያስረዳል ቪዲዮ ላይ እስኪ ትንሽ ገፋ አድርገን እንሂድ ይሄን 20 አመታት እንዳሉት እጆ በገባበት ጊዜ መስጠትም ወደ አገሩ መመለስም ሌላ ቦታ ማስቀመጥም የማይቻልበት ቦታ ውስጥ የገቡ ይመስላል ኋላ ላይ የገጠሙት ቅርሶች መርማሪ ባለሙያ በርካታ ቦታዎች መስል ስራዎች መስራታቸው በዚሁ ምስል ላይ ይታያል ሞንቴ ካርሎ ዩክሬን ቨርሰስ ጋርደን የጀርመኗ ጋርደን ብዙ ቦታዎች እንዲህ አይነት የተሰረቁ ንብረቶች በየቦታው አስሶ የማግኘት ልማድ ያላቸው በመሆናቸው ይሄ ቅርስ ሲራክን ራሱንም እርሶንም ይዞት ሊጠፋ ይችላል እርሱም ይጠፋል የሚል ስጋት እንደነበራቸው እንደነገሩት እዚህ ምስል ላይ እናያለን በሳቸው ሲተረክ ነው የሰማሁት እስኪ አስረዱን በዚህ ጊዜ ምንድን ነበር አላማው ምንም ማድረግ ባልቻሉበት ሁኔታ እጅግ ባቆዩበት በሌላ በኩል ደግሞ ቀደም እንዳሉት ማን ይሄን ኃላፊነት ለራስዎ እንዲወስዱ አስገድዶት ለሚል ጠያቂም አንዳንዴ ደግሞ ካንዱ ወስዶ ለግል ጥቅምም ማዋል ለራስም መበልጸጊያ ሰው ሊያደርገው ይችላል ማስረዳትም የሚችሉበትም አዳጋች ይመስለኛልና ምን ሊያደርጉ አሰቡ?
ምንድን መሰለ ያደረኩት ፋሉላ መጀመሪያ እቃው ቅርሱ እጄ ውስጥ ይገባ ኢትዮ ዲስከሽን ፎርም ላይ ወጥቼ ይሄ እንግዲህ በኢትዮጵያ 1990 በፈረንጆቹ 98 ነው። ቅርስ አለ 400 አመት ያህል እድሜ ያለውና ምን ይደረግ ነው ግን ማንነት አይታወቅም። ሐሳብ ጥሩ ሐሳብ የሚያመጣ ሰውና ነበር የፈለኩትና
ማንነቱን ሳይናገሩ ውይይት ከሰቀሱ
አዎ ይሄ ፎርም እንግዲህ ከመጀመሪያዎቹ በ98 በጣም ትንሽ ሰው ነው ዌብ ላይ እንትን ማድረግ ያለ ይችል የነበረውና ብዙ ኢትዮጵያውያኖች ሐሳብ ሰጡበት። እኔ እንኳን የፈለኩት ነፍሳቸውን ይማረው ፕሮፌሰር አለሜ ሸቴ ከጣሊያን ወንድሜ ፕሮፌሰር ተከስተ ነጋሽ ከስዊድን እነሱንና እኔ ፈልጌ የነበረው አንድ ሰው ከመሃል ብድግ ብሎ የተካባቢ ነህ የሚል ነበር የመሰለኝ እና እሱ እንትና አጥጋቢ ሳይሆን ሲቀር የሙዚየም ዳይሬክተሮች ጋር መሄድ ጀመርኩኝ። ደብዳቤ ተጻፈ እናም ሄጄ እንደዚህ ቅርስ ቢገኝ እንትን ነው የሚደረገው ስል ምን አሳወቁኝ ለመንጠቅ እንደሚፈልጉ ግልጽ ሆነ። ሁኔታቸውን ሳይ አው እና የት ነው እናም ነው ጥያቄው። ከዛ ከአንደኛው ጋር በጣም ስንግባባ ልክሴት ናቸው ምን አሉኝ 18 ዓመት አንተ ጋር ከቆየ ያንተ ሀብት ነው የሚሆነው። እኔ የኔ ሀብት እንዲሆን አይደለም የምፈልገው እኔ እንዲመለስ ነው የምፈልገው እና ምን ማድረግ ይቻላል እስከዛ ድረስ የት መቀመጥ ይችላል ስላቸው ይሄ በጣም ከባድ ነው የሀገር የሰው ሀገር ቅርስ ይዞ እንትን ማለትና ሌሎች ሙዚየሞች ሊወስዱ ይችላሉ እኛ ግን እኔም ወሰዱ አላልኩም። አሁን እንደዛ ስታገል ኑዛዜ ማውጣት አለብኝ አልኩኝና አሁንም አለች ጥሩ ወዳጄ የቃል ጽሁፍ ልክስ የምትጽፍልኝ ቤታቸው ሄጄ የቃል ጽሁፍ ሁለት ገጽ እኔ ሲራካስተው እንደዚህ ቅርስ ይዤ ብናምን አሁን በዛ ላይ የኤርትራው ጦርነት ልክ አስማሚያው ላይ ነው እና ጦርነቱ ተነስቶ እንዲህ አደጋው እንዲህ ከሆነ እንዲህ እንዲሆን ጦርነቱ ሲያለቅ የኢትዮጵያ ሁኔታ እንዲህ ከሆነ እንደዚህ እንዲደረግ ህወሓት ለሚቀጥለው 20 አመት ኢትዮጵያን ጠባቂ ሰብአዊ መብትን አክባሪ የኢትዮጵያን ጥቅም አስጠባቂ ከሆነ እነሱም ኢትዮጵያውያን ስለሆኑ ለነሱ የማይሰጥበትም ምንም ምክንያት የለም። ዋናው ቅርሱ መመለሱ ነው። እንደዛም ይል ያንን ዶክመንት አጻፍኩኝና ስጠብቅ አሁን እነዚህ የቅርሱን ያመጡት ሰዎችም አይተውኝም በየጊዜው እንትን ይላሉ ይጽፋሉ በር ላይ ይመጣሉ ይሞካከራሉ የመኪናይን ሞተር ሁሉ ነክቶ የመኪና ሞተር እንደሞቀ ነበር በር አልከፈትክም ሷም ጨከነች ጓደኛ ምናም ሷም ሁሉ ጽፎ በደንብ ደብዳቤ ብርቱ አለ ያው ሁሉ ዶክመንት የተጻፈና ከዛ በፋክስ ወዲያ ስንባባል በ2013 በፈረንጆች እኔ ያየ ሁሉ ጊዜ ማስበው እኔ ከሞትኩ በኋላ ነው የሚመለሰው ነው ህወሓት ይወድቃል ብዬ አልጠበኩም።
ስልጣን ላይ ለነበረው መንግስት ለመስጠት ግን አላሰቡም። በዚህ ምክንያት ነው ማቆየትን የፈለጉት።
አዎ ምክንያቱም ይኸውልህ እንትን ቅርስን የሚያህል ነገር አንድ ሰው ዝም ብሎ ሊያወጣው አይችልም። መንግስት ውስጥ በአገር ጥላቻም በሙስናም በገንዘብ መታለልም በጣም ባለስልጣን ትልልቅ ሰዎች ቦሌ ላይ ይሄ ዕቃ ይለፍ ብለው ካልፈቀዱ አልፈም። እኔ ባለፈው ጊዜ አንድ እንትን አረቄ ቢሸ እሱንም ለማውጣት አትችልም እንኳንስ ቅርስንም ያህል ነገር በጣም ትልቅ ነው። እና ምንድነው አሁን እኔ ያሰብኩት ቆይ እንግዲህ ይሄ ነገር አሁን የመንግስት መውደቅም አላዋጣም ምክንያቱም እነሱም ጎበዞች ናቸው አሜሪካኖቹ በደንብ አድርገው ያዙ እዚህ ምዕራቦቹ ጋር ደንበኛ ወዳጆች ሆኑ ቻይናዎቹ ጋር ደንበኛ ወዳጆች ሆኑ አገር ከነ ህዝብ ይሸጣል በጫረታ ስለዚህ ንውሰዱ ሲባል ሁሉም መጥቶ መውጨት ፈለገ እና ሁሉም ወዳጃቸው ሆነ። አሁን በዛ ላይ ይሄ የሶማሌው ጦርነት አልሸባብ ለወያኔ እንትን ሰጠው ጉልበት ሰጠው አሁን እንደዛ ይሄ ሲሆን ይሄ ቃን እንግዲህ እኔ በህይወት እያለሁ ኢትዮጵያን ማላይም ቀውም ይመለስ አይመስለኝም። ስለዚህ በ2013 ልጄ እዛን ጊዜ ገና 11 አመቷ ነው የአበሻ ቀሚስ በደንብ አለበስኩኝና የግራኝን መጽሐፍ በትንሹ ተርጉሜ በዛ ጊዜ ስለነበረው ስለ አፄ ኃይለ ድንግል እስከ አፄ ፋሲል ድረስ ያለውን ታሪክ ፎቶ በደንብ አንስቼ በየአመቱ የየአመቱን ፎቶ አልበም አዘጋጅላታለሁኝ። እሱን እንግዲህ አንቺ ስታድጊ ይሄ ቅርስ ዝቤት እንዳለ ታውቂ ይሄ ቅርስ ያንቺ ነው አንቺ ነሽ ኢትዮጵያን ብትወስጂው you are the next generation አንቺ የሚከተለው ትውልድ ነሽ እና ይሄ የኢትዮጵያ ነው እንጂ የማንም ሀብት አይደለም አሁን የተሲለኛ ላለቀሰች ሁሉ እና አሁን ለማንም አልናገርም ትላለች አዎ አትናገሪ ግን ምን የሚያስጨንቅም አይደለም ግን ለማንም እንዳትናገሪ ትምህርት ቤትም ውስጥ ናም ብዬ ከዛ በ2014 የዛሬ 7 አመት ሊሆን ነው እንግዲህ የዛን ጊዜ የህይወት ጓደኛ የነበረች ልጅ ቤት ሄጄ በእንግዲህ አሁን አየህ ይሄ ተስፋ መቁረጥ ነው በቃ ይሄ መንግስት አይወድቅም እና ስለዚህ እቃው ሌላ እጅ ውስጥ መውደቅ የለበትም ነው አሁን የመስክር ቃልሽን እንድትሰጪኝ አልኳትና ምን ብዬ ልጻፍልህ አለች ነው ነው እንዴ እሱንማ አችንሽ የምትጽፊው የምታጭውን ጻፊና ኢሜይል አድርጊ ከዛ ነው ያስቀምጣለሁ አልኳት ሻለች አላሁን ኢሜይሉ በ2014 የያይን መስክር ቃል ነው ከዛ በኋላ እንግዲህ ዶክተር አብይ መጥተው ምረጡ ይሲሉ መንቃት ጀመርኩ እና ልክሳቸው ሲመረጡ መጻጻፍ ጀመርኩ እንግዲህ ባስልስ ያለው የኢትዮጵያ ኤምባሲ ከኢትዮጵያ በጣም ደህና ደህና ሰዎች ኢንፍሉዌንሻል የሆኑ ሰዎች መንግስት ውስጥ የተማሩ ወጣቶች የሚሰሙ በደንብ እነሱን ምን እንደሆነ ሳልነገር ግን አንድ ትልቅ ቃል የሚመለስ ስለዚህ እንዴት ነው ይሄን ማድረግ የሚቻለው እና እኔም ሆንኩ ማለም አደባባይ መውጣት አያስፈልገንም ግን እቃው በድብቅ ዝም ብሎ ይመለስ ነበር ሐሳቤና ከዚያ በፊት አንድ የረሳሁት ነገር ቀውን ሰርቀው ያመጡት ሰዎች ምናሉ ሼክ አላሙዲ ሊገዙንና 100000 ዶላር ነው እንግዲህ 50 ሚሊዮን እኔ ምን እላቸዋለሁ እኔ ተራ ሰራተኛ ነኝ እኔንም በተሰጡኝ 100000 ዶላር አላወጣም እንኳን ስባኩሬቲች 100000 ዶላር ልሰጣችሁና ገንዘባችንን አንተ የምትወዳት ኢትዮጵያን እንደፈለክ አክፈኑር ግን ገንዘባችንን ሼክ አላሙዲ ይገዙናል አሉ እሺ ሼክ አላሙዲ ከገዙት ግን እቃው ቀጥታ ኢትዮጵያ ነው የሚሄደው እና ስለዚህ እኔ የምመርጣቸው ሰዎች ምስክሮች ሆኑና እህ በደብዳቤ ያለ በደም እናንተም እኔም አደባባይ መውጣት አያስፈልገንም እቃው ግን ይመለስ ከዛ እሺ ፎቶ ላክልናሉ ፎቶ የተነሳ ነበር እሱ ላኩላቸው አልተሳካማየ የሌባ ነገር ስለሆነ ሁሉም ቦጨቅ ቦጨቅ ማድረግ ይፈልጋሉ እና ሳይሳካ ሲቀር አሁን መጨረሻ ላይ ዶክተር አብይ ልክ ጠቅላይ ሚኒስትር ሲሆን ሰዎች ማነጋገር ጀመሩ በየቦታው
ከጥቅስ ጋር የነበረን ቆይታ አላበቃም ቀሪውን በሌላ ጊዜ ይዘን እንመለሳለን በድረገጻችን ላይም ሁሉ ወጋችንን እናኖራለን ለሁሉም ለአሁኑ ግን እንግዳይን አቶ ሲራክ አስፋውን ለጊዜያቸው አመሰግናለሁ እግዚአብሔር ይስጥልኝ